ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 18 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ግንቦት 18 ቀን 1270 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የኦዴድ አገዛዝ በማን አለብኝነት በአዲስ አበባ የዳዎችን ቤቶችና መስጊድ ማፈርሱን ተያይዞታል። ብዙ ታላላቅ ባለም ላይ በእስልምና ስማቸው ከፍ ያለ ኡስታዞች ጋርም ይህ ግፍና በደል መድረሱ ተገልጿል። አንዳንድ ተለለቀ ኡስታዞችና ሼኮች ከእምነታቸው ብሔራቸውን አስፈልጠው ዝምታን መርጠዋል። ህዝበ ሙስሊሙ ግን ታላቅ ተቃውሞ ሰልፍ አንስቷል። በአዲስ አበባ ከተማ ሙስሊሞች ያብይ አህመድን ያምባገነኑ አገዛዝ ፈንቅለው ወጥተዋል። ህዝበ ሙስሊሙ ባንዋር መስጊድ ኦዴድ ያፈረሳቸውን መስጊዶች በተመለከተ ተቃውሞ ያሰማ ነው። ፍትህ እየፈረሱ ላሉ መስጊዶች በተለይ ኢትዮጵያ ሙስሊሞች የሚል ተቃውሞም ተደምጧል። መስጊድን ያፈረሰ እለት የኦዴድ አገዛዝ መፍረሱን ማወቅ ነበረበት ያሉት ህዝበ ሙስሊሞቹ በአሁኑ ሰዓት መርካቶ ከህዝቡ ቁጥር የማያንስ የጸጥታ ኃይልም በአገዛዙ መስፈሩን ገልጸዋል። ተቃውሞ አንዋር መስጊድን ማዕከል አድርጎ እየተሰማ ሲሆን አካባቢውን በተኩስ እያናወጡት ነው። ሱቆችና ባንክ ቤቶች የተዘጉ ሲሆን ከፍተኛ የአመጽ ድባብም አካባቢውን ወርሶታል። መንቀሳቀስም አይቻልም። ሊወድቅ አንድ ሳምንት የቀረው አገዛዝ ውድቀቱን እያፋጠነ ይገኛል የሚል ትዝብትም ከአዲስ አበባ ከተማ ነዋሪዎች እየተደመጠ ነው። የደብረ ኤልያስ ስላሴ ገዳም በከባድ መሳሪያ እየተደበደበ እንደሚገኝ ነዋሪዎቹ ገለጹ። በጎጃም ከፍተኛ ቁጥር ያለው የኦዴድ ሰራዊት ላለፉት ጥቂት ቀናት የመከላከያ ልብስ ለብሶ በገፍ መግባቱ ይታወቃል። ይህ ስፍር ቁጥር የሌለው የኦዴድ ኦነግ ሰራዊት በትናንትናው ዕለት ለወዳቸው ባደረው የምስራቅና የምዕራብ ጎጃም የብልጽግና አመራሮችና የጸጥታ አካላት እየተመራ ወደ ኤልያስ ገዳም፣ ወደ የጁቤ ኮርክ፣ ወደ ጃዊና ወደ ተለያዩ የጎጃም ክፍሎች በሻምበልና በጋንታ ተከፋፍሎ ንጹሃንን የመግደል ስምሪት ወስደዋል። ዛሬ ለሊት 9 ሰዓት ከ30 ወደ ኤልያስ ስላሴ ገዳም ተጨማሪ ኃይል ከገባ በኋላ ገዳሙን በብሬንና በዲሽቃ እየደበደቡ እንደሆነ አሁን ከስፍራው መረጃው ደርሶናል። ገዳሙ ፋኑን ይደብቃል በሚል ከሁለት ወር በፊት በተመሳሳይ ያገዛዙ ኃይሎች በተከፈተበት ጥቃት 11 ጸበልተኞች፣ 2 ቄሶችና መነኮሳት ሲገደሉ በርካታ በገዳሙ ያሉ ጸበልተኞች መቁሰላቸውን ማሳወቃችን ይታወሳል። ከስላሴ ገዳም በተጨማሪ በኤልያስ ወረዳ ገነት ቀበሌ ወደ አባይ በረሃ መውረጃ የሚገኘው ተክለሃይማኖት ገዳም ከሁለት ሳምንት ቀደም ብሎ የጥይት በረዶ ሲወርድበት እንደነበር የሚታወስ ነው። እምነት የለሹ ኮሎኔል አብይ አህመድ በቅዱስ ሲኖዶስ ጣልቃ በመግባት እንደ ፖለቲካዊ ብሔር ኮታ በመስጠት የኦሮሞ ጳጳስ በግድ ተሾማላችሁ በሚል ቤተክርስቲያንን እያመሰ ይገኛል። በዚህ አለበቃ ያለው ይህ አክራሪ ቡድን ብሎት ዛሬ በቀጥታ በአማራ አካባቢ ሰራዊት በመላክ ነባር የኦርቶዶክስ ገዳማትና አብያተ ክርስቲያናት እንዲጠፉ ሃይማኖቱም እንዲበተን እየሰራ መሆኑን ሰፊው ህዝብ በማወቅ ለማተቡ ሊታገል ይገባል ሲሉ የጥቃቱ ሰለባዎች ጥሪ አቅርበዋል። ፋኖን ትጥቅ አስፈታለሁ በሚል ወደ ሸዋሮቢት ከተማ የገባው የብልጽግና ቡድን መከላከያ ሰራዊት በህዝቡ ላይ ድብደባና ዘረፋ እየፈጸመ ነው ተባለ። መሳሪያ ለመግፈፍ በሚል በከተማዋ ቤት ለቤት እየዞረ ፍተሻ እያካሄደ የሚገኘው የኮሎኔሉ አገዛዝ መከላከያ ሰራዊት ጥሬ ገንዘብ ጨምሮ የጣት ቀለበትና የአንገት ሀብል እንዲሁም የጆሮ ጌጦችን እየዘረፈ መሆኑን ነው የከተማው ነዋሪዎች የገለጹት። በተጨማሪም መሳሪያ ያለው ሰው ካልጠቆማችሁ እንዲሁም ፋኖ ያለበትን ቦታ ካላሳያችሁን በሚል በተፈጸመባቸው ድብደባ አረጋውያንን ጨምሮ በርካታ ሰዎች ከባድ ጉዳት እንደደረሰባቸውም ተናግረዋል። በዚህ የተፈጸመበት ያለው ግፍና በደል ለመመከት ነፍጥ አንስቶ ወደ በረሃ የሚወርደው የከተማዋ ነዋሪ ቁጥር በየቀኑ እየጨመረ መምጣቱም ተገልጿል። የተከፈተበትን ጥቃት ለመመከት ነፍጥ አንስቶ ፋኖችን የሚቀላቀለው ሰው ቁጥር እየጨመረ መምጣቱ ያስደነገጠው የአካባቢው ቁጥረኛ ተጨማሪ አገዛዝ ወታደር ወደ ከተማዋ እንዲገባ ያስደረገ መሆኑንም ለማረጋገጥ ተችሏል። የብልጽግና ቡድን ወታደር ከሸዋሮቢት ከተማ በተጨማሪ በሰሜን ወሎ ዞን ላሊበላ፣ ብልባል፣ ጋሸና፣ ስታይሽ፣ ሐሙሲት፣ ቀበሮ ሜዳ፣ ሳንቃ፣ ጎብዬ፣ ሮቢት፣ ቆቦ፣ ዞብል፣ ጋቲራ፣ ሰኩለሽና በሌሎች አካባቢዎች ላይ ልጆቻችሁ ፋኖ ናቸው ያሉበትን ጠቁሙ በሚል አራስ እናቶችን ጨምሮ አረጋውያንና ታዳጊዎች ላይ ከባድ ድብደባ እየፈጸመ ይገኛል። በጉጂ ዞን የሚገኘው የወርቅ ማውጫ ስፍራ ኬሚካሉ በነዋሪዎች ላይ ከፍተኛ ጉዳት እያደረሰ ነው ሲሉ ተቃውሞ አሰሙ። በጉጂ ዞን የሚገኝ የወርቅ ማውጫ ስፍራ ለገንደቢን ኬሚካሉ በነዋሪው ላይ ከፍተኛ ጉዳት እያደረሰ ነው። ነዋሪዎች እንደገለጹት ድርጅቱ ለሶስት ዓመታት ስራ ቢያቆምም አሁንም ምንም አይነት ማስተካከያ ሳያደርግ ስራ መጀመሩን ለነዋሪው አደጋ በመሆኑ ከሰዎች በተጨማሪ እንስሳት ላይ ጉዳት እያደረሰብን ነው ብለዋል። ለተደጋጋሚ ማስተካከያ እንዲደረግ ጥያቄ ብናቀርብም ምላሽ አላገኘንም የሚሉት ነዋሪዎቹ ኬሚካሉ በጥንቃቄ ነው መወገድ ያለበት፣ የሴቶች ጽንስ እየወረደ ነው፣ ህፃናት አካል ጉዳተኛ እየሆኑ እየተወለዱ ነው፣ የለገደንቢን ወንዝ መጠቀም እጅግ አደገኛ እየሆነ መጥቷል በማለት ቅሬታቸውን አበብሰው ገልጸውልናል። ዜናው በዚህ አበቃ።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ሰላም የፍኖተ አዘጋጆችና የፕሮግራሙ ተከታታዮች፣ ለሁሉም ጊዜ ያለው ብላችሁ ያስደመጣችሁትን ሀተታ ወድጀዋለሁ። ወቅታዊ መፈክር እንደሚባለው ነው። ከሃዲው ኤፍሬም ይስሐቅ የፍቅርና ይቅርታ ሰባኪ ሊሆን ሲነሳ የዘረኞቹ ቅጥረኛ ዲያቆኖችም በዚሁ ቃና ጩኸት ሲያሰሙ ምን በጣ ብንል ተገቢ ጥርጣሬ ነው። መጮህ ያለበት መፈክርና ጥሪ አንድነትህንና ስጥቅህን አዳብ አጠናክር፣ ወንጀለኞችን አሳድና በቁርጥ ቅጣ እንጂ ሰላም ብለህ እጅ ስጥ ሰለባሁን የሚል አይደለም፣ መሆንም የለበትም። ሃይማኖቱን ሊያስከብር ሊጠብቅ የተነሳም ዜጋ አገዛዙ ሲኖዱን በኦሮሞ ተከታዮችና አስመሳዮች ጳጳሶች ሊሞላ ሲጥር በዝምታ ማየት የለበትም። የድሃውን ቤት ሲደረምሱና ከቤቱ ሲያፈናቅሉና አውላላ ሜዳ ላይ ጥለውት መሬቱን ሲቀራመቱ በዝምታ መቀበል ርህራሄ ላይ ገኝ መለመን ወዘተ መታየት የለበትም። ያፍራሾቹንና ያዛዦቹንላ በተገኘው ማፍረስና ድራሻቸውን ማጥፋት ነው መፍትሄው። በድሃ ቦታ የሚያቆሙትንም ማጋየት ትግል ነው። ክብሪትና ቤንዚን መሳሪያ ነው። ህዝባዊ ሁለገብ ትግልና መጽ ነው መድኃኒቱ። ፍራትን ማቸነፍ ይገባል። ይህን የተረዳው ዘረኛ አገዛዝ ቀጥረኞቹን አስተማርቶ የህዝብ ትግል እንዲቆላሽ ሰላማዊ ትግልን እየሰበከ ነው። የዚህም ሰባኪ ሐሳዊ መሲዎችና መሰሪዎች የተሰወሩ አይደሉም። ድርጅት ያነሰ ይመስል ለማደናገር ከፋፋይ ቡድኖችንም በመቀፍቀፍ ላይ ናቸው። ሁለገብ ትግል ይፋፋም፣ ህዝባዊ አመጽ ይቀጣጣል፣ ሰላማዊ ትግል ጥሪያቸው ባፋቸው ተቀርቅሮ ይቀር ሲሉ ገብረ ጊዮርጊስ አንተነ ከሰሜን ሸዋ ደብዳቤያቸውን አጠናቀዋል። ውድ የፍኖተ ዲሞክራሲ ሬዲዮ አዘጋጆችና አቅራቢዎች እንደምን ሰንብታችኋል? በፍኖተ የሚቀርቡት ዕለታዊ ትንታኔዎችና ሌሎችም እንደ ኢሃፓ ልሳን ዲሞክራሲያን የመሰሉ አድማጮችን አፍተልብ አድርገው የሚይዙ በመሆናቸው አብዛኛውን ጊዜ እንደምታደርጉት ደጋግማችሁ ብታቀርቧቸው የሚል አስተያየቴን መሰንዘር ወዳለሁ። በተጨማሪም ወቅታዊ ሁኔታን በተመለከተ ከኢሃፓ አመራር አባላት ለቃለ ጥያቄ ቢጋበዙ እጅግ ጠቃሚ ፖለቲካዊ ግንዛቤ መቅሰም ያስችላል የሚል እምነት አለኝ። ይህን የሰነዘርኩት የዘወትር አድማጭ ነኝና የፍኖተን እድገትም እመኛለሁና ነው። ደብዳቤን የምጀምረው ዘመን ተሻጋሪ በሆነው የወንድ ልጅናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ ቀረርቶ ይሆናል። እዚህ ላይ ወንድ ልጅ የሚለው ጾታን አመልካች ሳይሆን የነጻነት አርበኝነትን፣ ጀግንነትን፣ ቆራጥነትን፣ ራስን ለሀገርና ለወገን አሳልፎ መስጠትን የሚያሳይ ነው። በእኔ እምነት ፋኖነት ጠመንጃ ታጥቆ የጠላት የፋሽስቶቹ የወያኔና ብልጽግና በተባለው የሚዘወሩ የኦሮሞ ጽንፈኛ ቡድኖችን በደፈጣ መፋለም አንዱ ሲሆን፣ ሌላው ደግሞ በተለያዩ የመታገያ ዘርፎች በአርበኝነት ተዘልፎ አገር አጥፊዎችን መፋለም ነው። በኢትዮጵያ በአማርኛ የስነ ጽሁፍ ታሪክ በሽሙጣዊ ሳታየር ጽሁፍ ቀዳሚ የሆኑትና በአጼ ቴዎድሮስ ዘመን እንደነበሩት አለቃ ዘነብ የመሰለ፣ በእምየ ምኒልክ ዘመን እንደነበሩት አዝማሪ ጻድቄ፣ በአጼ ኃይለ ሥላሴ ዘመን በብዕሮቻቸው ይዋጉ እንደነበሩት የዩኒቨርሲቲ ተማሪዎች በተለይ እንደ ኃይሉ ገብረ ዮሐንስ ገሞራው፣ ዮሐንስ አድማሱ እና ጸገየ ወይን ደብተራው የመሰሉ በሰል ቅኔ ዘራፊዎች፣ በፋሽስቱ ደርግ ዘመንም በሺዎች የሚቆጠሩ የኢሃፓ ገጣሚያን፣ በዚህ ወቅትም ዘረኝነትን፣ ዘራፊነትን፣ ከፋፋይነትን፣ ራስ ወዳድነትን የሚኮንኑ ግጥሞች እየቀረቡ መሆኑ ተጠናክሮ ሊቀጥል የሚገባው ሲሆን፣ በተለይ ደግሞ ፋኖነትን በተመለከተ ሊገጠም፣ ሊሸለል፣ ሊዘመር የግድ ነው እላለሁ። በዚህ ደብዳቤ ምንም እንኳ አዋጅ የማወጅ እድሉና ስልጣኑ ባይኖረኝም እዝነ ህሊናችሁን ሰጣችሁ እንደምታዳምጡኝ አደራ እያልኩ መልእክቴ በተለይ በጎንደር፣ በጎጃም፣ በወሎና በሸዋ ለምትገኙ የህዝባዊ አርበኞች፣ የፋኖ አባላት የተያዛችሁት ክብርን፣ ማንነትን ለማስከበርና ታፍራና ተከብራ የተረከብናት አገራችንን ከተኩላዎች እና የበግ ለምድ ከለበሱ ተኩላዎች ጋር የጀመራችሁት ፍልሚያ እንደ እህል መውቃት፣ እንደ ጽዋ ማህበር፣ እንደ ሰርግ ድግስ በተወሰነ ሰዓት ተጀምሮ በተቀመረለት የጊዜ ሰሌዳ የሚጠናቀቅ አይሆንምና በሉጣውጣ አቀበቱን ልብ ያሰበው ነገር አይገኝ እለቱን የሚለውን ቀረርቶ ቋጠሮ ማስታወስ ወዳለሁ። እስካሁን እንደማስተውለው ከሆነ ልበ ሙሉነትን አሸናፊነት በማለት ሌሎች መታየት የሚገባቸው እንዲዘለሉ ወይም በንቀት እንዲታዩ የተደረገ ይመስላል። ይህ ፍልሚያ ባለፈው ከአሸባሪ ወያኔና ከኦነግ አሸባሪ ቡድኖች ጋር በተለያዩ ጊዜያትና ስፍራ ከተካሄዱት ፍልሚያዎች ያሁኑ በባህሪውም ሆነ በስምሪቱ የተለየ ነው። ባለፉት የተካሄዱት ፍልሚያዎች ይመሩ የነበሩት በአገዛዙ የተለያዩ ቡድኖች በመሆኑ በአሳዛኝ ሁኔታ አላስፈላጊ መስዋዕትነት በስፋት እንዲከሰት ምክንያት ሆኗል። ባህሪውም ወራሪው የወያኔ አሸባሪ ቡድንን መመከት እንጂ የትራክ ለውጥን ለማዋለድ አልነበረም። አሁን ግን የትምርት ስልቱ የሚቀየሰውና የሚመረው በተሰየሙ የገበዝ አለቆች መሆኑ ላንዴና ለዘለቄታው ጸረ አማራና ጸረ ኢትዮጵያ የሆኑ ጽንፈኛና ፋሽስታዊ ስርዓትንና አጋሮቹን ማስወገድ የትግሉ አልፋና ኦሜጋ በመሆኑ በባህሪው የተለየ መሆኑን መረዳት ይቻላል። ስለዚህ በቤተሰብ ናፍቆት በሌሎች ሰበቦች ወደ መንደርና ቤት መመላለስ መቆም ይኖርበታል ላለው ሁለተኛው መልእክቴ ደግሞ ሚስተር በከፍተኛ ሁኔታ ሊጠበቅ ይገባዋል። ሶስት አርበኞች ላንድ የደፈጣ ስምሪት እንዲሰማሩ ሲደረግ ለሌሎች ሊጋሩት የሚገባው ሚስተር አይደለም። ሶስተኛው ጣላትማ ምን ጊዜም ጣላት ነው አስቀድሞ መምታት አሽክሽክዩን ነው የሚለው የቀረርቶ ቋጠሮ ነው። አሽክሽክ ማለት በገንዘብ በመገዛት የፋኖ አርበኞች የጎበዝ አለቆችን ማንነትና የንቅስቀሳን መስመር በመጠቆም ጣላት በቀላሉ አደጋ እንዲያደርስ በማድረግ ተልእኮ የተሰማሩ ባንዳዎችን መለየትና የምሳቸውን መስጠት ይዋሊደር የሚባል አይሆንም ብላለው። አራተኛው መልእክቴ በዚህ ወቅት ፋኖ ህዝባዊ አርበኞች ኃይልን በማስተባበርና በማንኛውም ረገድ በመደገፍ ስም በአውሮፓና በአሜሪካ በተራድኦ ስም የጎጃም የጎንደር የሸዋ ወሎ ከዛም ባነሰ በአውራጃና በጎጥ ተከፋፍለው አስሬ የተቋቋሙ አስሬ የፈረሱ ለጥቂቶች የገንዘብ ዘረፋ ምንጭ ሆነው አንዳንዶቹ ድርቀው መርገፋቸውን ማስተዋስ እየተከሰቱ ያሉትን ለመመዘን እያጋለጡ ለማንጋዋለ ሊበጃል። በአማራ ህብረትም ስር ሲታሰር ሲፈታ 3 አስርት አመታት የፈጀበት ምክንያቱ ሌላ ሳይሆን በተደጋጋሚ የሚቋቋሙ ህብረቶች የሚባሉት ለምን አልተራመዱም ለሚለው ጥያቄ መልሱ አመራር ላይ የሚሰየሙት በፋሽስቱ ደርግ ወይም በፋሽስቱ ወያኔ ወይም በሁለቱም ፋሽስቶች ዘመን ከእግር እስከ ራሳቸው በንጹሃን ደም የተነከሩ በመሆናቸው መሆኑን መደበቅ የችግሩ ተባባሪ መሆን ነው። በቅርቡ ደግሞ አንድ ለአማራ ፋኖ ድጋፍ ሰጪ የሚል ግንባር በባንዳው ዳዊት ወልደ ጊዮርጊስ መቋቋሙ የሚነግረን ነገር እንዳለ ተሰምቶኛል። ዳዊት የሚያገለግለው ኢትዮጵያን ሳይሆን አሜሪካንን መሆኑን አስረግጬ እናገራለሁ። ውድ የፍኖት አድማጮች ይሳውና አንዳንዶች የወያኔን ጸረ አማራነትና ሀገር አፍራሽነት ለመረዳት 27 አመታትን እንደቆጠሩ ሳያፍሩ ሲናገሩና አሁን ደግሞ ይህን ብልጽግና በሉኝ የሚለውን ፋሽስታዊ ጽንፈኛ ቡድንን ለመረዳት አራትና አምስት አመታት እንደፈጀባቸው ሳያፍሩና ሳይሸማቀቁ የሚዘላብዱ ሁሉ በጀርባቸው በባዕዳን ኃይሎች የተጫኑት ጸረ አማራ ተልእኮ ሊኖር እንደሚችል መገመት ተገቢ ይሆናል። ውሎ አድሮ ዳዊትና ሸሪኮቹ የፋኖ አርበኞች ኃይልና ሚናን ለመገዝገዝና ለማደንዘዝ መሆኑን ካሁኑ ማጋለጥ የአገር ወዳዶች ግዳጅ ነው ላለው ፋኖ አርበኞች ኃይል የሰው የገንዘብና የማንኛውም አይነት ቁሳቁስ ምንጩ ህዝቡ ነው። አምስተኛው ለማስተዋወስና ትኩረት እንዲደረግበት በሚል የማቀርበው የፋኖ የትጥቅ ምንጭ የጠላቶቹን ሰፈር ቀለበት ውስጥ እያስገባ በሚያደርገው ዘረፋ ብቻ ነው። በመጨረሻም የአማራ ዶክተር ፕሮፌሰር ተብዮች የፋኖ አርበኞች የነጻነት ተጋድሎን ሲያጣጥሉ እየሰማን ያለነውን ከመጤፍ መቅጠር አያስፈልግም የሚል እህታዊ አስተያየቴን አቀርባለሁ። ፋኖ የአርበኞች ህዝባዊ ኃይል የአማራን መሬት እና የኢትዮጵያን ሉዓላዊነት ያስከብራል። ድል ለፋኖ አርበኞች ስሉ ትንሿ ቆንጀት ከበቅሎ ቤት አዲስ አበባ መልእክታቸውን አጠናቀዋል።
ለፍኖተ ዲሞክራሲ ሬዲዮ አድማጮች እንዲሁም የፕሮግራሙ አቅራቢዎች ሰላምታዬ ይድረስ። ሀቅ ያንቅ ይባላል። ግን የሐሰትን ጭጋግ አስወግዶ ሀቅ አለው ብሎ ደምቆ እስኪከሰት ድረስ ጊዜ መፍጨቱ ያለና የተለመደ ነው። 17 ዓመት በስልጣን ላይ ሆኖ ሐሰቱን ሲሸምን የቆየው መንግስቱ ኃይለማርያም ዘርፎ መፈርጠት ተገዷል። በስደት ሆኖም በጭፍሮቹ አማካይነት ጻፍኩም እያለ ለሐሰቱ እድሜ ቢያራዝምም ወንጀሉ መጋለጡና ሐሰቱ መበጣጠቁ አልቀረም። የ27 ዓመታት የወያኔ ሐሰትና የኦሮሞማዎች ቅጥፈትም በሚገባ እርቃኑን ወጥቷል። የዘረኛው ኮሎኔል ቅጥረኞች አንድ ባንድ በተራተራ ተጋልጠዋል። በዛሬው ዕለት በተደበቀበት በደቡብ አፍሪካ ተይዞ ለፍርድ የቀረበው የሁቲ ፖሊስ አባል ሁለት ሺህ ቱትሲዎችን ከተደበቁበት ቤተ ክርስቲያን አሳዶ ያቃጠለውና ያስገደለው ወንጀለኛ ሁቱ ተደርሶበት ለፍርድ ቤት መቅረቡ አንድ ምሳሌ ነው። ወደ ሩዋንዳ ተመልሶ ቅጣቱን ሊያገኝ ይጠበቃል። በዚሁ ሰሞን እስራኤልን ሲመሰርቱ ፍልስጤሞችን የፈጁት አይሁዶች በ1948 ዓመተ ምህረት በታንቱራ መንደርተኞች ፍልስጤሞችን ፈሽተው በቦታው ላይ የመኪና ማቆሚያ መገንባታቸው ተገልጧል። የንጹሃን ነፍስ ፍትህን ሁሌም ትጠይቃለች፣ ከመነጎድጓድም ትጮሃለችና የደርግ ሽብርተኞች ሆኑ የወያኔ ነፍሰ ገዳዮች፣ የኦሮሞማ ፋሽስቶች ሁሉም ተገልጠው ለህዝባዊ ፍርድ መቅረባቸው አይቀርም ሲሉ ተመስገን ተካልኝ ከደቡብ አፍሪካ መልእክታቸውን አድርሰውናል።
ሰላም ጤና ይስጥልን፣ እንደምን ሰንብታችኋል? ቤት አልባ ዜግነት የብልጽግና አገዛዝ አገሪቱን መቀመቅ ያወረዳት መሆኑን የሚያጠያይቅ ጉዳይ አይደለም። በዚያ 5 ዓመት ውስጥ እንኳን ኢትዮጵያውያን ደስታቸው ከቀን ወደ ቀን እየተቀየረ የዓለም ደስታ የራቃቸው ሀገሮች የሚል ጥናት መስሪያ ሆነው አርፈውታል። ኢትዮጵያ አብሮ የመቻቻል ባህል ከጥንት ጀምሮ ቢኖራትም ፖለቲካ ሲስተማ ግን የመከፋፈልና ባልተማሩ የፖለቲከኛ ሰዎች ሳቢ እየተመረጨች ትገኛለች። ይህ ህዝብ ለዘመናት ሰላምና አንድነት ሲናፍቅ ኖሯል። አሻጋሪያችሁ እኔ ነኝ፣ ስንሞት ኢትዮጵያዊ ስንኖር ኢትዮጵያዊ ነን የሚል ቃላትን የሚሞሽር ታላቅ ደራሲና ደራሲን የሚያስነቅ ድንቅ ፖለቲከኛ መሪ ገጠማል። ይህ ህዝብም ያሻገረኝ መጣ ብሎ በደስታምባ እያነባ አሻጋሪ ነኝ ያለውን መሪ ወደ ስልጣን አመጣው። ስልጣን በተቀመጠ ማግስት ላይ ግን ነገር ሁሉ ተቀያየረ። ሰላም ወዳዱ ህዝብ ሰላሙን የበለጠ አጣ። በየቅጽበቱ ሞትና መፈናቀል በዜጎች ላይ ተፈጸመ። መገዳደል፣ አደባባይ ላይ ንጹሃንን መስቀል፣ ቤትን ማቃጠል፣ እናቶችን እህቶችን መድፈር፣ ጽንስን መዘርገፍ እጅግ በጣም ቀላል መስሎ በህዝብ ዘንድ እንዲታይ ሆነ። እንኳን ሊያሻግር መንገዱን ማሳየት የተሳነው ጠባቡ የብልጽግና አገዛዝ ዓላማው ዕለት በዕለት ተግቶ መስራት ጀመረ። ይህ ዓላማውም ኢትዮጵያን መከፋፈል፣ ወያኔ በክልልነት ያቋቋመችውን በሀገርነት በከፍተኛ ደረጃ አቋቁሞ አንድ ኢትዮጵያ የነበረችውን 11 ትናንሽ ሀገር በማድረግ በመከፋፈል የምዕራባውያንን የነጮችን ኢትዮጵያን የማፈራረስ ሴራ የመፈጸም እቅዱን ተግቶ እየሰራ ነው። እነሱ ዓላማቸው ኢትዮጵያን አፍርሰን ታላቋን ኦሮሞ እንመሰርታለን ይላሉ። ነገሮችን በግልጽ ጀምረውት ከህዝብ ጋርም ግብግብ ከገጠሙ 5ኛ ዓመታቸውን አስቆጥረዋል። ዜጎች የምኖርልናቸው አይጠበቅም። በአደባባይ ሰውን ሰቅሎ የሚሄድ ሰው ተፈጥሯል። ማንነትህ ተለይቶ ትገደላለህ። ህፃናት ትምህርት ቤት ደርሰው ሲመለሱ ቤታቸው ፈርሶ ይቆያቸዋል። ህፃናትም ጎዳና ላይ ይወድቃሉ። ትምህርት ቤቶች የጦር ካምፕ ሆነዋል። ትውልድን እንቀርጻለን የሚሉት አዲሱ የትምህርት ስርዓት ትውልድን ተስፋ የሚያሳጣ ስራን በመስራት ተያይዞታል። ጠባቡ የወደድ ብልጽግና ጉዞ ይህን ይመስላል። በጥቂቱ ቤት አልባ የሆነ ብሶት የወለደው ሰው ንግግርን ላሰማችሁ ወደድኩ። ቤት አልባ ዜግነት፣ ሰው የመሆን ክብሬ ሁሉ ተገፎ እንደ ቆሻሻ ጎዳና ላይ ተጥያለሁ። ይህ የሆነው መንግስት አለ፣ አገር አለኝ፣ የዜግነት መብት አለኝ፣ ሰብአዊ መብት ይከበራል ብዬ በምኖርበት አገር ላይ ነው። ግን ምን ያደርጋል? የሰውነት ክብሬ ተገፎ የዜግነት መብት ተጥሶ የነበረው ሁሉ በአንድ ሌሊት እንዳልነበር ሆኖ ዛሬ ሌላ ዓለም ላይ ነኝ። የትላንቱ የኔና የልጆች ህይወት በሰውነት መከበር በዜግነት እንደማንኛውም ዜጋ ሰርቶ የምኖርም ነበር። ነገር ግን ምን ያደርጋል? ሁሉም ነገር በአንድ ሌሊት እንዳልነበር ሆኖ እኔና ልጆች የዜግነት ጥያቄ ውስጥ ገብተናል። ይህ ቃል 8 ዓመት በአረብ ሀገር ተንከራታ ባጠራቀመችው ገንዘብ ሁለት ልጆች ያፈራችበት ቤቷ እቃዋን እንኳን ሳታዋጣ በላይዋ ላይ ከፈረሰባት እናት አንደበት በሲቃ ታጅቦ የወጣ ቃል ነው። ብዙዎች እንባቸውን እያፈሰሱ ጎዳና ላይ ወድቀዋል። ይህ የሚሆነው በጎጠኛ ባልተማሩ ሰዎች ሀገሪቱ ስለምትሰወር ብቻ ነው። አማራው በማንነት ይገደላል፣ እነሱ ገዳይ፣ እኛ ሟች ሆነን የምንቀጥልበት መንገድ የለም የሚል የአማራ ህዝባዊ ንቅናቄ ደግሞ ከፍተኛ ትግል እየገጠመ ይመስላል። አሁን ላይ ለምን አማራ ላይ ሁከትና በጥብጥ በዛ የሚል የዳር ሀገር ሰዎች ይጠይቃሉ። መልሱ ቀላል ነው። የተገፋ ህዝብ፣ የተከዳ ትውልድ ያለበት አማራ ላይ ነው። ጥቃት የወደቀበት አማራ ላይ ብቻ ነው። ሀገር ያጠነው አማራ ወለታውን እንዲህ የመለሱት ነው። የአማራ ብሔርተኝነት ቻንሰው ነው። ሴት ልጅ በሽፍታ ሀገር አፍራሻይል ተደፍራ ሞራሏን አጣ ተቀምጣ እያየ እናቱን የገደለ ያገዳዙ መዋቅር ዛሬም አሰፍፎ እየተመለከተ እንዴት ብሔርተኛ አይሆንም ትላላችሁ? በመጀመሪያ ኢትዮጵያ የሚለውን ማህበረሰብ ገፍተው የዋረዱት እነሱ ናቸው። የአማራን ህልውና አስጠብቆ ኢትዮጵያን አንድነት ያጸና ሌሎችን ብትሆኑ ከፋኖ ጎን ሆናችሁ ኢትዮጵያን አድኑ። የዛሬው መልእክት ይሄ ነው። ባካችሁ መላው ኢትዮጵያውያን ሳንከፋፈል ጸረ ህዝብ ጠባብ ቡድኖችን በአንድነት ሆነን እናስወግድ ሲል ባቡ አላመረው ከሻሸመኔ እነሆ ብሏል።
የኢሃፓ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አድማጮችና የሬዲዮ ክፍልችስ ክፍል ሰራተኞች በሙሉ ሰላምና ጤና ለሁላችሁ ይሁን። ውድ ወገኖቼ የዛሬ አስተያየቴ በአገሪቱ የተለያዩ ክፍሎች የሚደረጉ ትግሎችን ግቡን እንዲመቱ የአብይ ተላላኪዎችን በማጥቃት አብይን ያለ ስር ማስቀረቱ ተገቢ ነው የሚል ነው። በኢትዮጵያ ውስጥ በየጊዜው በህዝብ ላይ ለደረሰባቸው መልከ ብዙ ችግሮች በዋናነት የሚጠየቁት ያገዛዙ መሪዎች ቢሆኑም ጭፍሮቻቸው ለምሳሌ በንጉሱ ዘመን ሚኒስትሮች ከጠቅላይ ግዛት ጀምሮ እስከ ወረዳ ድረስ ያሉ አስተዳዳሪዎች ባለርስቶችና ወኪሎቻቸው በህዝብ ላይ ያደርሱት የነበረው ግፍ ቁጥር ስፍር የለውም። ሁሉም ያስሩ ነበር ያለጉቦ። በሁሉም መስሪያ ቤቶች ጉዳይ አይፈጸምም። መሬት በአብዛኛው በተለይ በደቡብና በደቡብ ምዕራብ ኢትዮጵያ የባለርስቶችና የባላባቶች ነበር። አርሶ አደሩ ጭሰኛና መብት አልባ ባለርስቱ በፈለገበት ወቅት የሚያፈናቅሉት ነበር። አቅማዳም የደረሱ የገበሬ ወንድ ልጆች የባለርስቶቹና የባላባቶቹ ጠመንጃ ተሸካሚዎች ነበሩ። ፍትህ አልነበረም። የህዝብን መብት ማስከበር የሚደረጉ እንቅስቃሴዎች በወታደራዊ ኃይል በተለይ በፈጥኖ ደራሽ ጦር እንዲመክኑ ይደረግ ነበር። ይህን ግፍ ነበር ከዚያው ስቃይ ከመፈጸም ህብት ህዝብ የተወለደው የነቃው የህብረተሰብ ክፍል። ዛሬ አንዳንዶች ዛሬም ሆነ ትናንት በትግሉ ሜዳ ያልነበሩ እንደፈለጉት አፍ እየከፈቱ ስም የሚያጠፉትና ከፋ የት እንደሆነ አያውቅም የሚሉት ዋለልኝና ትውልዱ ታግለው እንዲገረፈስ ያደረጉት ያተውለድ አገሩንና ኢትዮጵያን ህዝቡን ያኔ ሆነ ዛሬ በትክክል ያውቃል። በአገሪቱ ለነበሩት ችግሮችም መፍትሄዎችን አቅርቦ ነበር። ሁሉም ነገር የተበላሸው በጠመንጃ አምላኪዎች ተላላኪዎቻቸው በህዝብ ላይ በተፈጸመው ግድያ እስርና የተለያዩ እመቃዎች ነበር። ያተውለድ ያነሳቸው ጥያቄዎች የመሬት ላራሹ፣ የሰብአዊና የዴሞክራሲያዊ መብቶች ይከበር፣ ጊዜያዊ ህዝባዊ መንግስት ይቋቋም፣ ትምህርት ለሁሉም የህዝብ ክፍል በእኩልነት በጥራት ይሰጥ የሚሉ ነበሩ። እስካሁን ድረስ አልተመለሱም። የደርግ የወያኔ ኢህአዴግ በወያኔ በላይነት የሚመራውና ያሁኑ በኦነግ የሚመራው ኢህአዴግ የህዝብ ጠላቶች ስለሆኑ ህዝብን የሚያጠቁት ባቋቋሙት የመንግስት ተቋማት ተጨማሪ እስከ ቀበሌ ድረስ ባዋቀሩት ጨቋኝ የፓርቲዎች ሰንሰለት ነበር። ኢትዮጵያንና ህዝቧን ለሻዕቢያና ለወያኔ ያስረክቦ አገሪቱ ያፈራቻቸውን ዕውቅ ጀነራሎችን በ1981 ዓመተ ምህረት ገድሎና ጦሩን ያለ መሪ አስቀርቶ በ1983 ዓመተ ምህረት ወደ ዚምባብዌ ፈረጠጠው መንግስቱ ኃይለማርያም ኢሰፓ የሚባል በሁሉም መስሪያ ቤቶችና ድርጅቶች ከዋናው መስሪያ ቤት ጀምሮ እስከ ታችኛው እርከን የፓርቲ መዋቅርን መስርቶ ህዝብን ቁም ስቅሉን አሳይቷል። እነ ሻለቃ መላኩ ተፈራ የኢሃፓ አባላት ናቸው ብሎ በጎንደር በሊማሊሞ ገደል ከነ ህይወታቸው ጥሏል። ሻለቃ ጌታቸው ሽበሺ በሐረርና ሆሳና፣ መቶ አለቃ አሊ ሙሳ በጅማና በወሊሶ፣ መቶ አለቃ ጴጥሮስ ገብሬ በሲዳሞና በከምባታና ሀዲያ እንዲሁም ሌሎች የፈጸሙት ግፍ የሚጠቀሱ ናቸው። ለእንጮለታ በዚያን ወቅት የኬሚካል ኮርፖሬሽን የኢሰፓ መሰረታዊ ድርጅት ጸሐፊ ሆኖ ሰራተኞች ላይ ግፍ ፈጻሚ የነበረ የሥርዓቱ ተላላኪና ዛሬም በጠባብነት ህዝብ እያስፈጀ ያለ ግለሰብ ነው። ወያኔና የአሁኖቹ ብልጽግናዎች ድንቄም ብልጽግና የሌቦች ጥርቅም ደግሞ ያገዛዝና የፓርቲ መዋቅር እስከ ቀበሌ ድረስ በመዘርጋት በህዝብ ላይ ግፍ በመፈጸም ላይ ናቸው። የዚህ ቡድን መዋቅር በደቡብ የደቡብ ብልጽግና፣ በኦሮሚያ የኦነግ ብልጽግና፣ በሶማሌ የሶማሌ ብልጽግና፣ በአፋር የአፋር ብልጽግና፣ በቤኒሻንጉል የቤኒሻንጉል፣ በአዲስ አበባ አዲስ አበባ ህዝብ ባልመረጣት ያብይ ምስለኔ በሆነች አዳነች አቤቤና፣ በኦሮሚያ ብልጽግና በጉልበት የሚመራው በአማራው ያብይ እና የሽመልስ ሎሌና ተላላኪ የሆነው የአማራ ብልጽግና በህዝብ ላይ በየቦታው ስቃይ ያደረሱ ይገኛሉ። በየቦታው ህዝቡ መታገል የሚያስፈልገው እነዚህን ከአገርና ከህዝብ በላይ ጥቅም ሆድና ስልጣንን የሚያስቀድሙትን ነው። በተለይ የአማራው የአሁኑ ብልጽግና በድሮ ስሞቹ ኢህዴን፣ ባዴን፣ አዴፓ የሚታወቁትን ተላላኪ ቡድን ኢህዴን ስሙ የኢትዮጵያ ህዝብ ዴሞክራሲያዊ ንቅናቄ ኢህአፓን ክደው ወደ ወያኔ ሄደው ከወያኔ ስር ተወሽቀው ወያኔ አደራጅቶ መጀመሪያ የአማራን ህዝብ ከዚያም ሌላውን ህዝብ ታጋይ በነበሩ ልጆቻቸው ስም የሰራዊት ስም በመመደብ ከደጀን ጀምሮ በአማራ ክልል ከተማዎች ኢህዴን የኢህአፓ ወኪል ነው በማለት ሲያወናብድና ትግሉን የጎዳ የወያኔ ተላላኪና በአማራ ህዝብ ላይ ፍጅት የፈጸመ ነው። ፕሮፌሰር አስራት ወልደየስ የመሰረቱትን የመላው አማራ ድርጅትን እንቅስቃሴ ለማቆላሸት በመለስ ዜናዊ ትእዛዝ ስሙን ወደ ብሔረ አማራ ዴሞክራሲያዊ ንቅናቄ በመለወጥ ለመላው አማራ ድርጅት ውድቀትና ለፕሮፌሰሩም ችግር ተጠያቂ ነው። ልደቱ ክህደቱም የመላው አማራ ድርጅት የወጣት ክንፍን በማፍረስ የራሱ ሚና በመጫወት ለወያኔ አገልግሎት ሰጥቷል። ከዚያም ወደ አማራጭ ኃይሎች ምክር ቤት ጠጋ ብሎ በወያኔ ተላላኪነት ተደርሶበታል። በ2003 ዓ.ም ምረት የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት መስረታ ወቅት በእጁ ስልኩ ለበረከት ስምኦን መረጃ ሲያስተላልፍ ተይዟል። ቅንጅትን አፍርሶ ለወያኔ ያገለገለ ነው። ዛሬ ለአማራ ህዝብ የቆመ መስሎ ቀርቧል። የአማራ ህዝብ እሱንና ሌሎችን መጠንቀቅ ያስፈልገዋል። ትግላችን ከላይ የተዘረዘሩትን አብይንና አገዛዙን መታገልና ለህዝብ መንግስት መስረታ ይሁን። የኢትዮጵያ ህዝብ አቸናፊ ነው። ድል ለአማራ ህዝብ፣ አብይና አገዛዙ ይውደም ሲሉ መምህር ዳዊት ሱኬቦ ከዝዋይ መልእክታቸውን አጠናቀዋል።
ሰላም እንደምን ሰንብታችኋል? ቅዱስ ሲኖዶስ ሰራዬ ህግ ወፈጣሚ ህግ የሆነውን ጌታቸውን የተከተሉ ሙጻ ህግ የሆነችውን ቅዱስ ቤተክርስቲያን ተልኮ በህግ እግዚአብሔር በቅኖና ቤተክርስቲያን የሚያስፈጽም አባቶች ስብስብ እንደሆነ አምናለሁ አውቃለሁ። ለዚህም ነው በዘወትር ጸሎታችን ያለውን እንደ ሁሉም ክርስቲያኖች ሁሉ እለት እለት ወናምን ባህቲ ቅዱስ ቤተክርስቲያን እንተ ላይ ለሁሉ ጉባኤ ዘሐርያስ ብለው ያስተማሩኝን የማምነው የምመሰክረው የምጸልየው ቤተክርስቲያን ከጉባኤያት ከምክር ቤቶች ከስብሰባዎች ሁሉ በላይ የሆነችውም በተፈጥሯም በአሰራሯም በሂደቷም ከሁሉም በላይ በሆነው በጌታዋ በቤዛዋ በመድኃኒቷ እንዲህ ጸንታ የምትኖር ስለሆነችና መሆንም ስላለባት እንደሆነ አውቃለሁ አምናለሁ። አንዳንድ ሰዎች ዘመን ሰጠን ጉልበት አገኘን ብለው ይህን አስተው እንደ ጎሳ ምክር ቤት፣ እንደ ፌዴሬሽን ምክር ቤት፣ እንደ ወንድማማችን እድር፣ እንደ ተወላጆች ማህበር እንደመሳሰሉት ቅርጽና መልክ ይዛ እንተ ላይ ለሁሉ ጉባኤ መሆኗ ቀርቶ እንተ ታህተ ሁሉ መንግስታት ፓርቲያት ብሔር ወጎሳ ወማማክርት እንድትሆን የሚፈልጉትን ሁሉ ነፍሴ አጥብቃ ትጸየፋለች። በሚቻለኝም ሁሉ እንደ አባቶቼ ይህን እቃወማለሁ። እንዲህ እንዲሆን የሚመኝ የሚሰራ ካለም ክርስቶስን ረዳቴ እና ጌታዬ አድርጌ ቅዱስ ጴጥሮስ ሲሞንን እንደረገመው ረግመዋለሁ። ከህብረቱ እንደለየውም ቢያንስ ራሴን ከእንግዲህ ያለውን እለያለሁ። የኔ ጥያቄ ለሲኖዶስ እኔ ቅዱስ ሲኖዶስ የምጠይቀው የመብት ጥያቄ የለኝም። ቅዱስ ሲኖዶስ የታዛዦች አገልጋዮች ጉባኤ እንጂ የባለስልጣን ምክር ቤት አይደለምና እኔ ቅዱስ ሲኖዶስን የምጠይቀው የአካባቢ የጎሳ የቋንቋ የመሳሰሉት የውክልና ጥያቄም የለኝም። የሰማያውያን የመላእክት ወንድሞች የሆኑ ይህን ዓለም የካዱ አባቶች ጉባኤ ነውና ቅዱስ ሲኖዶስ የምጠይቀው የገሌ ሹም የገሌ አይሹም ጥያቄ የለኝም። ጥያቄ የህግና የስርዓት እንጂ የመብትና የፖለቲካ አይደለምና ቅዱስ ሲኖዶስ አማኞች እንደ ፓርቲ ያቋቋሙት በፈለጉ ጊዜ ህጉን ቀይረው ዘመን የወለደውን ንጉስ የወደደውን አስመስለው የሚሰሩት ተራ ተቋም እንዳልሆነ ስማር ኖሬያለሁ። በዓለም ባሉ ጥንታውያን አብያተ ክርስቲያናት ሁሉም እንዲህ እንዳልሆነ አውቃለሁ። እያለሁም ምንም አይነት የመብት ጥያቄ የለኝም። የመብት ጥያቄ ያለው ክርስቲያን ሆኖ ሊኖር አይችልም የለም። የኔ ጥያቄ መዳኑ በቤተክርስቲያን ሊፈጸምለት እንደሚሻ አንድ አገተኛና ደካማ ሲኖዶስ ሲኖዶስ ቤተክርስቲያንም ቤተክርስቲያን ሆና ማየት ብቻ ነው። ቤተክርስቲያንን መገለጫዋን ቅዱስ ሲኖዶስን በሌላ እንዳደረጉት ኢትዮጵያን የምሰል በሚል ሽፋን ምክር ቤት ይምሰል የጎሳው ክልና መጥጥን ስልየት ይጣቀም የሚሉት የምቃወመው ቤተክርስቲያን ቤተክርስቲያን እንድትሆን የልጅነት ደሜን ክርስቲያናዊ ግዴታዬን ለመወጣት ብቻ ነው መብት የሚል አደገኛ የፖለቲካ ቃል በር አስከፍቶ ሲኖዶስን የጎሳ ምክር ቤት ቤተክርስቲያንን የደህንነት ቤት የፍጥረት ሁሉ መጠጊያ ሀመረኖ መሆኗን አስጥሎ ጥቅመ ሰናዖር ሃይመተ ፈርዖን ሆና እንድትቆጠር እና ራሷ ከሆነው ከጌታ ከክርስቶስ ከብልቶቿ ከንጹሃን ምዕመናን ለመለየት የሚደረገውን ጥረት የምቃወሙ ሊቀርብ የሚገባው ጥያቄ ህግና የስርዓት እንጂ የመብትና የፖለቲካ አይደለም ብዬ ስለማምን ነው። ባለፈው ጊዜ በሻሸመኔና በተለያዩ አካባቢዎች የተገደሉ አካላት የጎደለ የታሰሩ የተገረፉና አሁንም የሚታሰሩ ቤተክርስቲያናቸውን እስካሁን የተዘጋባቸው በአዲስ አበባ እንኳን ከሰራቸው ተፈናቅለው በደስታ የተቀበሉ ጥያቄያቸው የደህንነት የህግ የስርዓት ይከበር ጥያቄ ስለሆነ እንጂ የመብትና ቢሆን እንጂ አይሆንም ነበር። እነዚህ ሁሉ በጥያቄዎቻቸው ቤተክርስቲያናቸውን ከወንበዴዎች በጎቹንም ከተኩላዎች ጠብቃችሁ አድኑን የሚል ተውትና የመጨረሻ አነስተኛ ጥያቄ ነው። የኔም ጥያቄ ደህንነት ፈልገው የመጡ ምዕመናን የጌታ ደም በቁርባን ሰጥተው በማዳን ፈንታ የምዕመናንን ደም ላፈሰሱ በልተው ላልጠገቡ ለተራቡ ተኩላዎች ሰጣችሁ አታስበሉን። ይልቁንም ደህንነታቸውን ሸሽተው ለሚያድኑን እረኞች አብቁን የሚል ብቻ ነው። ይህ ካልሆነ ሲኖዶስ አይደለም ያሰኙና ብዙዎችን ያስወጣ ምዕመናንን ሊከፋፍል ሌላም ችግር ሊያስከትል ስለሚችል የእነዚህ ሰዎች የደህንነት ጥያቄ የኔም ልባዊ ጥያቄ ነው። አባቶች የምታመልኩት የምታገለግሉት እኔም ማያተኛውና ደካሙ የማመልከው ላገለግለውም የምመኘው ሕያው እግዚአብሔር በሚያውቀው ጥያቄ አንድና አንድ ብቻ ነው። ሲመተ ኤጲስቆጶሳትም ሆነ ማንኛውም ነገር በሕግና በስርዓት ቅኖናውን መሰረት ባደረገ ለማንም በማያዘነብል ለምእመናን ደህነት እና ለቤተክርስቲያን እድገት እንጂ ለፓርቲዎችና ለፖለቲከኞች መሳሪያ ባልሆነ ግልጽና ሁሉም ሊያውቀው በሚችል በሲኖዶስ በጽድቀም የምርጫ መመሪያና ባለማርዳት በተመሰከረላቸው አስፈጻሚ ኮሚቴ አባላት ሲፈጸም ህግ ስራ ሲተገበር የማየት የልጅነት ጥያቄ ብቻ ነው። በእኛ ዘመን ለምን ህግ ይወጣል? ቀኖናስ ለምን ይጣበቃል? የሚል ድምጽ ለሚሰሙት እንዴት ይረብሻል? በእውነት ይህ ድምጽ ይሰማል የሚል እምነት ባይኖረኝም መረበሹን አለመናገር ግን ድምጻቸውን እንደ አማራጭ ማስቆጠር መስሎ ስለሚታየኝ ከፊል የተስማመው ስለመሰለኝ ነው ያነሰውት እንጂ ይደረጋል ብዬ ግን አላስብም። ጥያቄ ቅዱስ ሲኖዶስ ባላመው በክብሩ ጸንቶ እንዲኖር ቅዱስ ጳውሎስ የሚያውቋቹ ይቆረጡ እንዳለው ቀኖና ቤተክርስቲያንን ለመጣልና ቤተክርስቲያንን ለማወክ ያሰፈሰፉ ሁሉ በህግ ተቆርጠው እንዲወድቁ ብቻ ነው። ጥያቄ ቤተክርስቲያን ተሳታፊዎች የሚዘውሯት ሳራ ምድራዊ ተቋም ሳትሆን ሰማያዊ መልኳን ይዛ እንድትጸና ህግ ስርዓቷ ይከበር የሚል ብቻ ነው። ጥያቄ አሳታፊዎች በሚፈጽሙት ችግር ምዕመናን እንዳይረበሹ ለደህንነታቸው መሰናክል እንዳይበዛ ቀኖና ቤተክርስቲያን ይከበር የሚል የልጅነት ጥያቄ ነው። ከፖለቲካ ከጥገኝነት በሃይማኖት ሳያምኑ ገና ለገና ፖለቲካ ለማስፈጸም ብለው ከሚመጡ ውሾች ተጠንቀቁ ነው። ይህን መጠየቅ ካልቻሉማ ምኑን ልጅ ሆንኩት? ስማሬ የኖርኩት ምን ይጠቅመኛል? ለደህንነት ካልሆነስ ምን ይረዳኛል? ቤተክርስቲያን ቤተክርስቲያን ካልሆነችስ ምን ይጠቅመኛል? ፓርቲማ መቸገረን፣ ህግ ጥሰት እና ድፍረትማ በዓለም ሁሉ ሞልቶ የለ? ከዚህ ሁሉ የጥፋት ባህር ቀዝፋ የምታሻግር መርከብን ሸንቆረው ውሃውን አስገብተው አብረን እናስጥም ሲሉኝ ዝም ካልኩኝማ ምኑን ሰው ሆንኩት? የተርሴስ ተጓዦች የተጨነቁትን ያህል ካልተጨነቅኩ ምን እጠቅማለሁ? እነሱ እንዳደረጉት ለመርከቢቱ የከበደውን ነገር ባላውቀውም እንኳ ሸክም ካልቀነስኩ ምን ራባው? የተረኛውን ካልቀሰቀስኩ ወደ አምላክ ጩሁ ካላልኩ ከነዚህ ተጓዦች የማንስ እጅግ ምስኪን አልሆንምን? ስለዚህ የኔ ጥያቄ የደህንነት እንጂ የመብት ጥያቄ አይደለም። የመብት ጥያቄንም መስማት አልፈልግም። እርሱ ለፖለቲካ ለድርጅት ለዚህም ዓለም ሰው ሰራሽ ተቋም እንጂ እግዚአብሔር ለመሰረታት ፍጽምትና አለኖር እንድትኖር ላደረጋት ቤተክርስቲያን የመብት ጥያቄ የለኝም ሊኖረኝም አይችልም። የኔ ጥያቄ እንተ ላይለኩሉ የሚለውን እንተ ላይለኩሉ እንተ ታተኩሉ ሊያደርጉ የመጡት በህግ በስርዓት ቆርጣችሁ መርከባችን ከሚያናውጥ ማዕበል ቀዝፋችሁ አድኑን የሚል የደህንነት የህግ የስርዓት ጥያቄ ብቻ ነው በማለት ዲያቆን ይባል ያለሙ ከዋሸራ መልእክቱን አጠቃለዋል።
ውድ የፍኖተ ዲሞክራሲ የኢህአፓ ራዲዮ አዘጋጆችና የዘወትር አርብ የሚተላለፈውን የደብዳቤዎች አምድ አድማጮች በሙሉ ውድ አድማጮች ሆይ፣ እነሆ ዛሬም እንደወትሮው ጠቅላዩ ጨርሶ ጨርቃቸው በአሁኑ ጊዜ አልጣሉም እንጂ የሚጥሉበት ቀን ባይታወቅም ጊዜው ተቃርቧል እያልኩ የዛሬውን መልእክቴን ጀምራለሁ። ውድ አድማጮች ሆይ፣ ዘመኖቹ ሁሉ በፍርሃት ተውጠው ዝምታን መርጠው መረጡ እንጂ ጠቅላይ ሚኒስትሩ አምሮ ከሳተ አመሳት አልፏል። እብደቱም እንደ ሰላላፊ በሽታ ብዙዎቹንም ነካክቷል። ጤነኛ መሪ መስሏቸው ሊረዱት የቀረቡ ሁሉ በእብደት ተለክፈዋል። በጎሳዊ አመራሩም ብዙዎቹ አፍረት የተሸማቀቁ አልፍ አላፍ ናቸው። ቤተ መንግስቱንም ገነት መስሏቸው እየዘለሉ የገቡ ሁሉ ወደ መመለሻ ሌለው ገሃነም መግባታቸውን ያወቁት ህዝቡ አይናቹ ላፈር ማለቱን ካወቁ በኋላ ነው። ይብቻ አይደለም፣ በሙስና መዘፈቁ ራሱ ሌላኛው ስታቸው መሆኑን የተረዱትም ብልጽግና ተጠቅሞ እንዳሩጌ ቃ ከጣላቸው በኋላ ነው። ባጭሩ ሆዳሞች የዛሬውን እንጂ የነገውን አርቆ ማየት የተሳናቸው ሁሉ ወያኔ በለደፈችው በዘር አጀንዳ በተለከፈው ኦዴት ጋር ተደምሮ በባሰ መልኩ በዘር በሽታ ተጨማልቀው ያወቁት በሙስና ከተነከሩ በኋላ ነው። እንግዲህ ለኔ እንደሚመስለኝ ከሆነ ኮሎኔል ላቪ ጊዛረኛ ደካማ ፖለቲካዊ በመሆኑ የፈጠረው ወያኔን አጀንዳ እንዳለ ኮርጆ የራሱ ዘበኝነት ጨማምሮ ወያኔ ጀመረውን አገር ማፍረስና አማራ ማጥፋት እኔም እወጣለሁ ብሎ በቁርጠኝነት ታጥቆ ተነስተዋል። አዎ፣ ፋሽስት ስለሆነ ያሰበው ይሆን የኦነግ ኃይሎችን መከላከያውን ተክቶ የአማራ ልዩ ኃይልን ትጥቅ እንዲያስፈቱ በዘበኝነት ወኔ ሞልቶ ስለላካቸው አዎ ይመስለው ይሆናል። ያሰበውሉ ተሳክቶለት ኢትዮጵያን በኦሮሚያ ተክቶ አማራን ከመደረገጽ አጥፍቶ በሰላም የሚኖር ይመስለው ይሆናል። አዎ፣ አጀንዳው መሰረት የብዙ ዜጎች ህይወትን ሊቀጥፍ ይችላል። በህይወቱ መሃል እሱም ሊቀጠፍ ይችላል። በዘረኝነት ላይ የተመሰረተ ጨካኝ ስለሆነ ይመስለው ይሆናል እንጂ አበደን አላማውና አጀንዳው ከንቱና ቅዠት ነው። ሌላኛው አጀንዳ ደግሞ የሰሜን ጦርነት ካጠናቀቀ በኋላ ኃይሉን ወደ ደቡብ ህዝብ አዙሮ አፋር፣ ሶማሌ፣ ጋምቤላ የቀሩትን ብሔሮች እንደ እሱ አጀንዳ ከሆነ በተለይ ከአማራ ውድቀት በኋላ ሁሉንም ጨፍልቀን በአንድ ጀንበር በኦሮሚያ ስር አድርጋለሁ። ህልሙንም እነሆ በገሃድ አንዳንድ አካባቢ ጀምረዋል። ነገሩ አይሁንለትም እንጂ እሱማ ምኞቱ ምኒልክ ኢትዮጵያ አንድ ያደረጉ ስለሆነ ገነኑ። እሱም ደግሞ አገር አፈርሶ በአፈርሽነቱ ታውቆ ባለታሪክ ለመሆኑ ይመኛል። ይብቻ አይደለም፣ ገና በእግድ የተያዙና ገና ግልጽ ያልተደረጉ እቅዶች ሁሉ ግልጽ እየሆኑ ወጥተዋል። ሰላም ለመኖር የሚፈልግ ሁሉ የብሔር ማንነቱ እንደተጠበቀ ሆኖ ዜግነቱ ግን በኦሮሚያ ዜግነት አምኖ የሚኖር ሰው ሁሉ በሰላም መኖር ይችላል የሚል አባባልም ከድብቁ እቅዶች አንዱ ሆኖ ተሰምቷል። መቼስ ይህ ዘረኝነት የተላበሰ አእምሮ ከዚህም በላይ ሄዶ የበለጠ ችግር ሊፈጥር ይችላል። ስለዚህ ኢትዮጵያዊ ነኝ የሚል ዜጋ ሁሉ እጅ ላይ ተያይዞ የዚህ ችግር ፋብሪካ የሆነውን አብይና ኦነግን አምሮ መታገል የግድ ይላል። ዛሬ ሁሉም የኦሮሞ ድርጅቶች በኢትዮጵያና በአማራ ጥላቻ ልዩነት የላቸውም፣ ሁሉም አንድ ናቸውና አጥብቆ መታገል ያስፈልጋል። እንግዲህ የኮሎኔሉ ማደናገር መፈክሩ ሲኖር ኢትዮጵያዊ ስንሞትም ኢትዮጵያዊ ነን የሚለውን ከንቱ መፈክር መጨረሻው ይህን ይመስላል። ከዚህ ጋር በተያያዘ ኦነግ ኦህዴድ በላይነት የሚመራ ብልጽግና የተባለው ባለጌ ድርጅት ብዙዎች አናሳ የሚላቸውን እርስ በራስ ማዋሰን በሚለው አዋዜ በባርነት አጥር ውስጥ አጉሮ ገና ለገና ይፎካክሩኛል፣ ስልጣን ይቀሙኛል ብሎ የጠረጠራቸውን ብርቅዬ የአማራ ልጆችን ከከተማ እስከ ጫካ ድረስ እያሳደደ ባለበት ባለፈውና በአሁኑ ሰዓት ሁኔታ አማራ አንገት ለማስደፋት ሆነ ብለው ማድረጋቸውንም እያዩና እየተረዱ ከአብይ ጋር ያበሩ የአማራ መሪዎች ተብዬዎች የለየላቸው የሚመሩት ከያኔ ከወያኔ ዘመን ስሰጣቸው ተምረው ተነገ ዛሬ ይማራሉ ተብሎ ሲጠበቁ እነሱ ይበልጥ የሆዴድ አጎብዳጅ በመሆን ዛሬ ትንሽ እንኳን ሰው ምን ይለናል የሚል የአእምሮ የነሳቸው መሪዎች ወይ አማራ ይባሉ ወይንም ቅይጥ ምንቸቴዎች እነሆ ዛሬም ይህን ህዝብ አሳልፎ ሽጠውታል። ትብብርም ሆነ ፊት ያገኙ እነዛ በክልላቸው አማራን ያየ አይናችን ይጥፋ ባዮቹ የኦሮሞ ልዩ ኃይሎች ዛሬ በእነዚህ ደካማ መሪዎች መልካም ፈቃድ ወደ አማራ ቤት ድረስ መጥተው እንዲገዙ ፈቃድ አግኝተው ዛሬ ህዝቡ ላይ ቅርጫፋውን አጠናክረው ቀጥለዋል። ታዲያ ይህ ሁሉ ይሆነ ያለው በአማራ ብልጽግና መልካም ፈቃድ መሆኑን ማንንም ያውቃል። በቼስ ኡነስ ነገር ካለን ያያየን ያለው ኡነስ ባሁን ሰዓት አንድ ብቻ ነው። እሱም እኛ ዋጋ ከፍለን ኢትዮጵያ ተቀጥል ነው። አማራ ላይም የታወጀ ጦርነትም ከዚህ ጋር የተያያዘ ስለሆነ ለዚህ ችግር ህዝቡ መፍትሄ ሊሆን ሲነሳ በውስጡ የተሰገሰጉ የሆድ አምላክ ዜጎች ሁሉ እንቅፋት በመሆን ለጠላት በርከፋት ይሆኑ ትግሉን ወደ ኋላ ጎትተውታል። አማራ ከሆንክ ልብና አእምሮ ያለው ሰው ከሆንክና ወይ መሪ አገርን ካልጎዳ በስተቀር አማራ ማንንም መሪ ሆኖ ቢመጣ ምንም ቅር የሚለው ህዝብ መሆኑን ወያኔ ገና ከጧቱ ጀምሮ ስለተረዳ ለክልሉ አማርኛ ተናጋሪ እባቦችን የመረዘ በላይ ይሾምለት ነበር። ተሻሚዎችም እንደ ከተሸከሙት የሚሰሩት ለዛ ህዝብ ሳይሆን የዘር ሐረግ አጥንተው ለሾማቸው ቡድን ወይም መንግስት እንጂ ለዛ ህዝብ አይደለም። ታዲያ ይህን ሁሉ ደባ ተመልክቶና በቁጭ ተመሳስቶ እነሰኛውን የአማራ ልጅ ድንገት በስልጣን መስክ አንገቱን ብቅ ካደረገ ድራሹን ለማጥፋት ጸረ አማራ ኃይሎች መንደር ክፉኛ ይረበሻል። ስራም ይበዛባቸዋል። መጨረሻ ላይም ያለ የሌለ ወንጀላቸው ያጠፋቸዋል። ለምሳሌ ያህል እነ ጀነራል አሳምነው ጽጌ፣ ዶክተር አምባቸው እና ፕሮፌሰር አስራት ኢንጂነር ስመኝ ከነዚህ መካከል ከብዙ በጥቂቶች የሚጠቀሱ ብርቅዬ ሰዎች ናቸው። አሁን ደግሞ እየተናነቃቸው ሲመጣ ለአማራ የሚከራከርና የሚሰራ ሰው የምን ሾም እኛ ካልሾምን ይላሉ። ምክንያቱም ድንገት ሾልኩ ሀቀኛ ሰው እንዳይሾም ነው። የሱ ሹመኛ ከሆነ እነሱ ይሰራል ካልፈለጉት የሚያባሩት እንጂ ሌላ እንዴትስ ብለው በጠመንጃ የሚፋለም ሰው መሾም አይችሉም። በማከላይ መግቢያ ላይ እንደጠቀስኩት ሁሉ በአማራ ፋኖና በልዩ ኃይል ላይ የክተት ጦርነት የታወጀው ከዚህ ጋር ተያያዘና በሌሎች ምክንያቶች ጭምር ነው። ታዲያ ይህ ትግል አማራ ራሱን ችሎ በራሱ ልጆች መመራት አለበት። እኛ በህይወት ቆመን ግፍ ሲፈጸም አናይም ፍጹም አይሆንም ብለው ትናንትም ሆነ ዛሬ አማራን በማለት ጠንካራ ቡድን ሲነሳ የተደበቀው ጠላት ሁሉ ሆ ብሎ ነው ዛሬ ጦርና ጎራዴውን አንግቦ ከመንግስት ጀርባ ተፈናጥቶ አንድነት ኃይል ለመውጋት ሜዳ ወጥቶ ተሰልፎ ይታያል። እስኪ ለዚህ ሆነ ለዛ ለማንኛውም አማራን እየመሩ ያሉት መሪዎች እነማን ናቸው? ለክፉም ደግሞ ምንም እንኳን ኢትዮጵያዊ ቢሆኑም እስከ ትውልድ ሀረጋቸው ይፈተሽ። ምክንያቱም ይህ ሁሉ በደል በዚህ ህዝብ ላይ ሲፈጸም ይህ ማአት በዚህ ህዝብ ላይ ሲወርድ ከባንዳዎች ጎን ቆሞ ማያታቸው ማስተባበራቸው ራሱ ጤነኛ ሰዎች አይመስሉኝም። አሁንም ከዚህ አስተያየት ጋር ተያይዞ መታየት ያለበት ጉዳይ ደግሞ ይህ ህዝብ የተጫኑት ጅቦች ታግሎ ሳይጨርስ ለዘመናት የታገሉትና በህዝብ ዘንድም ጥሩ እምነት የሌላቸው ሰዎችን መሪ አድርጎ መልሶ ለማምጣት እየተደረገ ያለው ነገር ወይም የተወሰነው ውሳኔ ራሱ ውጤቱ ምን ያህል ፍሬያማ ይሆን ውጤቱን ለማየት ያብቃ። ጉዳዩ ግን ለኔ እንደሚመስለኝ ከሆነ ያው ታጥቦ ጭቃ ከመሆን አልፍም። ብቻ የከርሞሶ ይበለን ጉድና ጭራ ከወደ ኋላ ተብሎ የለም። ገና ታይዞ እድሜ ለበራባን ያለበሱን ሸሚዝ አጥበን ሳንቀይር እነሱ ግን ሌላ ቆሻሻ ሸሚዞችን እየመረጡልን ያለ ይመስላል። አረ ምን ጉድ ነው! ሰው በአገሩ የኖረ ሳለ እንደ ስደተኛ ሩስ ተሰልፎለት ልብስም አርቤ ጨርቅም በቦንዳ ተጠቅልሎ ተልኮለት መሪውም እንደ እህል የሐሳብ እርዳታ ተደርጎለት የራሱን ህዝብ እንዲጨቁን የኢኮኖሚ ስረኛ ሆኖ አገሪቷን ሰራተኛ በሙሉ የሃያላን ደሞዝተኛ ሆኖ ለዛ ፍርሃት አድናቂ በመሆን በአገሩ እየኖረ አገሩን እንዲጠላ የሚደረጉ ስልቶቹ አንዱ ሆኗል። አገራችን ኢትዮጵያ ከአገር እስከ ዓለም አቀፍ አደባባይ ላይ በድህነት መዝገብ ላይ መጨረሻ ሆና እንድትወጣ የአብይ መንግስት ላቡ እስኪንጠባጠብ ድረስ ሰርቷል። አሁንም ያ ሁሉ ውድቀት ላይ ማን ያለብኝነት ንጹሃን ላይ ጦርነት አውጆ ለበለጠ ውድቀት ሌት ተቀን እየሰራ ነው። እንግዲህ እግዚአብሔር ላይ ስለሆነ በጥበቡ አገራችን ያደረልን ድል ለኢትዮጵያውያን ውርደትና ሽንፈት ለጠላቶቿ ሲሉ ይህን መልዕክት የላኩልን አቶ ማስንቆ ጎልማ ከኤድመንተን አልበርታ ካናዳ ናቸው።
ሰላም ውድ ፍኖቶችና እንዲሁም አድማጮች እንደምን ሰነበታችሁ? ከንግዲ በአረመኔ አምባገነን አገዛዝ የሚደርስብን ግፍና ሰቆቃ ያብቃብሎ ህዝብ ቆርጦ ሞትን ንቆ ለትግል ሲነሳና ትግሉም ሲጎመራ በመንግስታዊ ሽብር ሬኮርድን የሰበረው አገዛዙ ጭንቁስት ገብቶ የግራ ቀኙን አሸባሪ በሚል ሁሉንም ቢወነጅል ቢያስርና ቢገርድ በአዋጅ አዋጅ ቢከምር ዙሪያው ገደል ሲሆንበት የሥራቱ ተጠቃሚ የሆኑ የውስጥና የውጭ ኃይሎች ቅምጥ ካህዲዎችን የህዝብ ወዳጅ ተቆርቋሪ ጭምብል አልብሰው የሚያስተማሯቸው ግን እነሱን የሚቃወሙ መስለው የህዝብን ጩኸት ቀምተው በማስተጋባት ያልተረጠረውን የህዝብ ወገን ወይም የትግል አካል ወዳጅ መስለው በመጠጋት ትጥቁን ሊያስፈቱ አገዛዙንም ከውድቀት ሊታደጉ በየመገናኛ መድረኮች በየስብስቦች ሰርገው በመግባት የሰላም ሐዋርያ ሆነው ብቅ ይላሉ። ትላንት ወያኔ በህዝብ ተቃውሞ ሲነጥ በተለይ ደግሞ ከ1983 እስከ 1985 ዓመተ ምህረት ባሉት የመጀመሪያዎቹ ዓመታት እነዚሁ ካህዲዎች ነበሩ ህዝብ ጦርነት ሰልችቶታል ሰላም ነው የሚፈልገው በሚል የህዝብን ትግል አጨናግፈው ለ27 ዓመታት ኢትዮጵያን እንዳልነበረች አድርጎ ሲያበቃለት ለተራበው የቀንተሌት ጅብራት አድርጓት እንዲሄድ ያመቻቹን እነዚሁ ሞር መሰል ህሊናቸውን ሸጠው የበሉ ግለሰቦችና ቡድኖች ነበሩ። እነሆ ዛሬም የተለመዱ የፖለቲካ ተዋንያን በለመደባቸው የክህደት ሚና የአማራው ተቆርቋሪ መስለው ኮሎኔሉ የመሳሪያ ማስፈታቱን ጦር ሲመራ እነሱም በጎን የስነቦናውን ትጥቅ የማስፈታት ድርሻ ወስደው በአማራው ማህበራት አካባቢ ወዳጅ መስለው ተቆርቋሪ መስለው ሲራወጡ ይታያሉ። ዶሮና ምጥማት ባንድ ቆጥ ይሉታል የነው የኮሎኔሉ አገዛዝ በአማራው ላይ የሚያደርገውን በደል የሚቃወሙ መስለው ዋናው ስራቸው ግን ህዝብ ስርዓቱን አመረ እንዳይታገል የትግሉን አቅጣጫ ማሳት ሲሆን ታጥቆ የተነሳውን በሰላም ስም ትጥቅ እንዲፈታ እንዲለሳለስ ቁርጠኝነቱ እንዲላላ በማድረግ ዘረኛው የኮሎኔሉ አገዛዝም ሆነ ወያኔ ያዋቀረው የአፓርታይድ ስርዓት እንዳይፈርስ መከላከል ነው። አገራችን ከመቼውም ጊዜ በባሰ አስከፊ ህልውና አደጋ ላይ ወድቃ የአገር ወዳድ ዜጎቿን ትብብር አንድነትና ህብረት በምትሻበት ወቅት ወጣት ሽማግሌ ሴት ወንድ የዚህ የዛብሔር ሃይማኖት ተከታይ አርሶ አደር ወይም ገበሬ ምሁር ከተማሪ ሳንል አንድ ሆነን ባንድ መክረን ይህን የረሃብና ጦርነት የጥላቻና የዘርፍጅት የስደትና ሞት ጥላ የጣለባትን የከፋና የከረፋ የኦሮሞማ ፋሽስታዊ አገዛዝ አስወግደን የሁሉም ዜጎቿ ሰብአዊና ዴሞክራሲያዊ መብት የሚከበርባትና ተረኝነትን ቀብረን በኢትዮጵያ ሉዓላዊነት በዴሞክራሲያዊ ስርዓትና በእኩልነት ላይ የተመሰረተ አንድነት መሰረታዊ ጉዳዮች ዙሪያ ሁሉን አሳታፊ የሽግግር መንግስት ይቋቋም ዘንድ ለትግል የተነሳውን ህዝብ ሊያሳስቱ የተሰማሩ አሳዊ መሲዎችን እንደተለመደው ሰለባቸው እንዳንሆን ወዳጅ መሳይ ተደቆ የተሰጣቸው የቀበሮ ባህታውያንን ከቀናኢ የትግል አጋሮቻችን ለይተን እንወቅ። የማይታመኑ ታማኞች ሲክዱን ከኖሩ ክደቶች ከሻጥረኛ ሻለቆች ባንድ ለሊት ግንባር ከሚፈጥሩ አስመሳዎች በተገፋው ማህበረሰብ ስም ከከበሩ ጥምባን ሳሞራዎች ጠንቀቅንበል በምትል ማሳሰቢያ ከመሰናበቴ በፊት ሁሉም የፖለቲካ እስረኞች ያለምንም ቅድመ ሁኔታ ባስቸኳይ ይፈቱ ያገዛዙ ቁንጮ ኮሎኔልና ተባባሪዎቹ ለፍርድ ይቀርቡ። ነጻነት ይልቃል ነኝ ከሰሜን አሜሪካ።
ሰላም ጤና ይስጥልን መላ ኢትዮጵያውያን እንደምሰምታችኋል። ስያኔ ብቻ ሳይሆን አምሳጀም የተጣላችሁ የህግ ወጦች ጉድጓድ ከመስጊድ ፈረሳስ ከሁከት ቅስቀሳ ቀጥሏል። የለስታ ህዝብ አንድ ፈረስ አለው ከገደሉት ሬሳ ይጎተፍስ የበለጡት ጨካኞች ናቸው ይላሉ። ታዲያ ምን ማለት ነው? ብዙ ሌባ አይተናል፣ ብዙ ማፊያ ፊልምም ታይቷል። ምድር ላይ ግን ህይወት ዘመን ራሱ ነጻ አውጪ ግንባር አድርጎ ለአመታት ሙስሊሙን ሲያሞኝ የነበረው ዛሬ መጅሊስ ግቢ በአሙዝ የተረከበው አይነት አምሳያ የለሽ አስመሳይ ቲያትረኛ ግን ታይቷል። ይታወቅም የተውኔቱን ዓለም በማስመሰልም የማይጨበጥ ልቦለድ ላይ ጎበዝ መሆናቸው መቼም ለሚከተለው ኡማ በተግባር አሳይተው እጅን ባፋስ ጭነዋል። መስጊድ ካፈረሰው በላይ መስጊድ ፈረሰውን በመጠቀም የራሱን እድል ለመጠቀም ከሚሰራ በላይ ጸያፍ ነገር የለም። ነገርን ከስሩ እንዲሉ ሁሉን ከስሩ ለማየት ወደናል። ካፈርኩ አይመልሰኝ ይላቸዋል። ይሄ ነው የተራጀ ሌባ ለመጀመሪያ ጊዜ ራሱን ያጋለጠበት በታሪክም የነዚህ ሰዎች ታሪክ ይመስላል። ሐጂ ሱልጣን አማን መሐመድ አባተ መስጊዶች ከባላብት ጋር አንድ የበናዝሪትነት አንድ የበለማሲሉ የመቸርቸራቸውና ከመንፈሳዊነት ይልቅ የዱንያ መወዳደሪያ ማዕከል ማድረጋቸው ያደረጉ እንደሚገኝ ጻሃ የመቀዋጥ ነው። ከዚህ በተጨማሪም ዋናው ነገር ግን ላለፉት አመታት አዲስ አበባ መጅሊስን የመረው ሱልጣን አማንና መሐመድ አባተ ናቸው። የሰሩት በደል ያፈጠጠና ያገጠጠ ያደባባይ የሚታይ የሚሰማ ሐቅ መሆኑ ነው። የሁና ሐጂ ሱልጣንና መሐመድ አባተ የሚመረው አዲስ አበባ መጅሊስን በስያሜኛ ሙስሊም ነን አስተዳደራዊ ጉዳይ ስለሆነ ሁሉም በእኩል ያለ አርሎ መርሎ እናስተዳድራለን ሲሉ ሲለፉ የከረሙት ዛሬ ግን ተቋሙ በእጃቸው ከገባ እለት አንስቶ ሙስሊሙን አንድ ከማድረግ ይልቅ ተከባብሮ አስተምሮ ሲሰጥባቸው የነበሩ መስጊዶችና መዳረሻዎች እና ሱልጣን አማን መሐመድ አባተ በሚጽፉት ደብዳቤ ሰው ደም መፍሰሻ ከዲን ቦታነት ይልቅ የሁከት የረብሻ የጥል ሜዳ ሆነው መስጊዶች ሰላም ከራቃቸው ሰነባብተዋል። በዚህ ረገድ በከተማው በተለያዩ ቦታዎች ከፍለ ከተሞች ሐጂ ሱልጣን አማን መሐመድ አባተ በየፖሊስ ጣቢያው በመሄድ ሙስሊሞች በጅምላም በተናጠልም በማሳሰር ከምንጊዜውም በላይ የሙስሊም አንድነት እያላለው ወደ መበጠስ እየሄደ ይገኛል። ቁርአኑ ችግሮቻችሁ አጥብቦ እንደገመድም ባላ ኢላ አላህ ቃል ተያዙ አትለያዩ ቢልም ገመዷን ቆርጠው ሙስሊሙን እገደል ለመክተት እየተንደረደሩ ይገኛል። በዚህ ህገወጥ መጅሊስ ሳቢያ በርካታ ኢማሞች መዋዞችና ከስራ ገበታቸው ተፈናቅለዋል። አሳስረውም የተለቀቁ መኖራቸውም የምንሰማው ሀቅ ነው። የአዲስ አበባ መጅሊስ ከአስተዳደራዊ አጀንዳ አልፎ በሙስሊሙ አይነች የሚባሉ የልዩነት አጀንዳዎች በማንገብ ተቻችሎ የመኖር እሴትን ጭምር በመጣስ ሙስሊሙን አዋኪ ድርጊት በመፈጸም በአዲስ አበባ የሰላምና መረጋጋት እንዳይኖር እያደረገ የሚገኝ ጉዳይ ሆኗል። በዚህ ከተማ የጸጥታ አካላት በአዲስ አበባ መጅሊስ የሚጻፋቸው ደብዳቤዎች ከህግ አግባብ ውጭ መስጊዶች አካባቢ በሚደረጉ ከመጅሊሱ ተልእኮ ውጭ የሆኑ ተግባራት የቀኖና ጉዳይ ውስጥ መግባትና ማስፈጸም ተከትሎ ሙስሊሙ በአንድነት ፊቱ መንግስታዊ ወደሆኑ ልማቶች ሃይማኖታዊ ልማቶች ላይ እንዲያተኩርና ያገዛዙ ቀጥረኛ በመሆን አገዛዙ እግር ስር እንዲወሸቅ ትልቅ ስራ እየተሰራ ነው። በመሰረቱ ይህን ስል አቅል ያለው ከቡድንተኝነት ወጥቶ ትክክለኛን ሀቅ በህሊና ሚዛን ላይ እንዲያስቀምጥ ብቻ ነው። በትክክለኛነት ማንሳት የፈለግነው የሀቅ ጉዳይ እንጂ የመናጅ የሶፊየ ሰላፊ ጉዳይ አይደለም። ይልቅ ትናንት ዛሬ የማያዩ የመሰላቸው አንድ ነን ከሶፊየ ሰላፊ በላይ እስልምና ያሳስበናል በማለት ሲያራግቡ ሀቅ ነው ብላችሁ ተከትላችኋቸው የነበራችሁ ያሳሰባችሁ ኢስላም ሀቀኝነትና ፍትሃዊነት ከቸራችሁ የህሊና ፍርዱን ለእናንተ ልንሰጥ ወደናል። በቀድሞ መጅሊሶች ታሪክ ኢማም ሙአዚን አንተ ስለፊያነህ ተብሎ በኢስሚላ አትጀምርም ዱዓ አታደርግም ተብሎ የታሰረበት ታሪክ አለ ወይ? ወጣቶች በስም ዝርዝር ለየጸጥታ ጣቢያ በመስጠት ለማሳሰር የሚሰራ በዚህ የተጠመደ መጅሊስ ነበር ወይ? ይህ ሁሉ በየትኛውም የሊቃውንቶች መጅሊስ ታሪክ አልተሰራም፣ ተሰርቶም አይታወቅም። ታዲያ ከዚህ በላይ ሙስሊም ከፋፋይነት ከየት ሊመጣ ይችላል? አምሳጃስ ሊኖረው ይችላል ወይ? ድንቄም የአንድነት መጅሊስ እውነተው የሙስሊሙ ክፍተት ከዕለት ተዕለት እየሰፋ ከመቼውም ጊዜ በበለጠ ለያጅ ለገና ያስቸጋሪ የሆነበት ደረጃ ላይ ደርሷል። ምናልባት በዚህ የቀጠለ የሚሄድ ከሆነ በቀጣይ ለመጅሊስ ለመስጊድ ለሃይማኖት ውስጥ ግድ የማይሰጠው አለፍ ሲልም ቀጣዩ ትውልድ ወደ ተለየ አቋም እንዳይነጉድ እንደ ሙስሊም ስጋት አለ። አሁን እያየን ያለነው እየታዩ ያሉ ነገሮች የሚያሳዩት ምልክቶች ከሃይማኖት ይዞታ የወጡ ናቸው። ስለዚህ ይህንን መጅሊስ አመራረን ልታገለው የሚገባው ለዚህ ጭምር ለወደፊትም ለሙስሊሞች ስጋት የመሆን እድሉ ሰፊ በመሆኑ ነው። በዚህ ረገድ መጅሊሶች አምሳል የላቸው የህገወጥ ቁንጮ በመሆናቸው የሚያስተዳድሩት ህዝብም ይሁን ሃይማኖት ግድ አይሰጣቸውም። ይህንን በተመለከተ ህዝቡም የሚመጥኑ ዑላሞች የሚመሩት ህዝባዊ መጅሊስ በፍጥነት ለሙስሊሙ ያስፈልጋል። ህዝባዊ መጅሊስ ይቋቋም። መስጊዶቻችን ማፍረስ ትልቅ ድፍረት ነው። አጥብቀን እንቃወማለን። ከአገዛዙ ጥገኝነት የነጻ መጅሊስ እስካልመሰረት ድረስ አገዛዙ የየትኛው ሙስሊም ጥላት ሆኖ ይቀጥላል ሲል አሊ ኡመር ከጅማ መልእክቱን ቋጭቷል።
አድማጮቻችን
የደብዳቤዎች አምድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Anche se caramba Hagani Adji sadada Oh.